ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ የካቲት 23 2016 ዓ ም ዝግጅታችን ጀመረ። ኢትዮጵያውያን የአድዋን ድል ትሩፋት ለማስቀጠል ችለዋልን?
ኢትዮጵያውያን ለመጀመሪያ ጊዜ ብሔራዊ የሆኑት በአድዋ ጦርነት ጊዜ ነው። ያ ብሔራዊነታቸው ደግሞ ከምንድን ነው የሚመነጨው? ከተለያዩ አውራጃዎች፣ ከተለያዩ ክፍለ ሀገሮች የክተት አዋጅ በታወጀ ጊዜ በሙሉ በሚባል ሁኔታ ያንን የክተት አዋጅ ተረድተው ተገንዝበው ያንን የታሪክ ወቅት ተረድተውት በሙሉ ዘምተው እንግዲህ ድል እናገኝ ችለናል።
የታሪክ ተመራማሪው ፕሮፌሰር አየለ በክሪን ነው ቀደም ብለን የሰማናቸው። ዛሬ ምሽት ከሚቀርቡ ዝግጅቶች በአንዱ ሙሉ ሀሳባቸው ይደመጣል። ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ በሚዘልቀው መሰናዷችን የሙዚቃ ቃናን ጨምሮ ሌሎች ዝግጅቶችም ተካተዋል። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። 128ኛው የአድዋ ድል በዓል በአዲስ አበባ ከተማ መልኩን ቀይሮ ተከብሯል። ባለፉት ጥቂት ዓመታት ከአከባበሩና ከክብረ በዓሉ ከሚካሄድበት ቦታ ጋር በተገናኘ ከፍተኛ ውዝግቦች የታዩበት የአድዋ ድል በዓል ዛሬ ከሶስት ሳምንት በፊት በተመረቀው የአድዋ ድል መታሰቢያ ሙዚየም ነው የተከበረው። በመከላከያ ሰራዊት አዘጋጅነት በተከበረው በ128ኛው የድሉ መታሰቢያ በዓል ላይ በመንግስት የተጋበዙ ታዳሚያም ብቻ ናቸው የተሳተፉት። ወትሮውን በፒያሳ ሚኒሊክ አደባባይ በዓሉን ያከብሩ የነበሩ የአዲስ አበባ ከተማ ነዋሪዎች ዛሬ በአደባባዩም ይሁን ከአደባባዩ ትይዩ በስተደቡብ ዝቅ ብሎ በታነጸው የድሉ መታሰቢያ ሙዚየም ውስጥ በዓሉን ማክበር የሚችሉበትን እድል አላገኙም። በዙሪያው ከፍተኛ ጥበቃ ሲያደርጉ የነበሩ በርካታ የጸጥታ ኃይሎች አስቀድሞ መግቢያ ፈቃድ ከተሰጣቸው ውጪ ወደ ስፍራው ማንም ሰው እንዳይገባ ከማለዳው ጀምሮ ከፍተኛ ጥበቃ ሲያደርጉ እንደነበር በስፍራው ቅኝት ያደረጉ የአሜሪካ ድምጽ የአዲስ አበባ ባልደረቦች ተመልክተዋል። በበዓሉ ላይ ለመሳተፍ የተዘጋጁ የአድዋ ባዶ እግር ፕሮጀክት ተሳታፊ 25 ጋዜጠኞችና የብዙሃን መገናኛ ባለሙያዎችም ዛሬ ከማለዳው ጀምሮ በእስር ላይ ውለው ተለቀዋል። ስለ ሁኔታው ለአሜሪካ ድምፅ አስተያየቱን የሰጠ አንድ የፕሮጀክቱ አባል ጋዜጠኛ አድዋ ባዶ እግር በሚል ስያሜ የአድዋ ዘማቾችን ለማስታወስ ከስድስት ኪሎ አካባቢ በባዶ እግራቸው ወደ ፒያሳ ሚኒሊክ አደባባይ ለመጓዝ በመሰባሰብ ላይ እያሉ ቀድመው ወደ መነሻው ስፍራ የደረሱ 25 አባላት ናቸው በፖሊስ የተያዙት ብሏል። 25ቱ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ጉለሌ ክፍለ ከተማ ወደሚገኝ ላዛሪስ ፖሊስ ጣቢያ ተወስደው ቃላቸውን መስጠታቸውን አስተያየቱን የሰጠን ጋዜጠኛ ተናግሯል። 25ቱ ግለሰቦች በፖሊስ ጣቢያው ከዋሉ በኋላ አመሻሽ ላይ ከ12 ሰዓት በኋላ በመታወቂያ ዋስ እንደተለቀቁም የገለጸ ሲሆን የአሜሪካ ድምጽም ይህንኑ አረጋግጧል። የህዝብ በዓል የሆነው የአድዋ በዓል በይፋ የሚከበርባቸው ስፍራዎች ባለፉት 3 ዓመታት የተቀያየሩ ሲሆን ዘንድሮ ከመንግስት ተጋባዦች ውጪ ለሌሎች አካላት በዓሉን የሚያከብሩበት እድል አለመኖሩ ቅሬታ እንደፈጠረባቸው አስተያየት ሰጪዎች ተናግረዋል። ከመንግስት ቁጥጥር ውጪ ያሉ የመገናኛ ብዙሃን በአድዋ ሙዚየም የነበረውን በዓል ለመዘገብ ፈቃድ አልተሰጣቸውም። ባለፈው ዓመት በነበረው ክብረ በዓል ላይ የጸጥታ ኃይሎች በወሰዱት እርምጃ አንድ ሰው ሲገደል በርካቶች መጎዳታቸው ይታወሳል። ቀይ ባህር ላይ በየመን ሁቲዎች የተመታች አንድ መርከብ ለቀናት ውሃ ላይ ከቆየች በኋላ መስጠሟን ባለስልጣናት ዛሬ ቅዳሜ አስታወቁ። እስራኤል በሐማስ ላይ በጋዛ ሰርጥ ከምታካሄደው ጦርነት ወዲህ የወደመችው የመጀመሪያው መርከብ መሆኗን አሶሲየትድ ፕሬስ ዘግቧል። ሩቢ ማር የተባለችው የጭነት መርከብ የሰጠመችው ሁቲዎች ከእስያ ወደ መካከለኛ ምስራቅና አውሮፓ በሚወስደው የጭነትና የኃይል ማመላለሻ በሆነችው ወሳኝ የውሃ መስመር ላይ የሚመላለሱ መርከቦችን ማጥቃት በመጀመሩበት ወቅት ነው። እንደ አውሮፓ አቆጣጠር የካቲት 18 በሁቲዎቹ ጸረ መርከብ ሚሳኤል የቀይ ባህርንና የኤደን ባህር ሰላጤን በሚያገናኘው በባብ ኤልማንዴብ ስርጥ የተመታችው መርከብ ለቀናት ወደ ሰሜን አቅጣጫ ለመጓዝ እየቀዘፈች ስትቃተት እንደነበር ተገልጿል። በርካታ መርከቦች ከዚህ መስመር ራሳቸውን እያራቁ ሲሆን የዚህች መርከብ መስጠብ መርከቦች ከአካባቢው የበለጠ እንዲርቁ ሊያደርግ ይችላል ተብሏል። ይህም ለመርከቦች የሚሰጠው የዋስትና መድህን ዋጋ እንዲጨምር ሲያደርግ የዓለምን የዋጋ ግሽበት ከፍ ሊያደርግ በአካባቢው የሚተላለፉ የእርዳታ ጭነቶችን ሊጎዳ እንደሚችል ተመልክተዋል። በማዕከላዊ ምስራቅ አሜሪካ የምትገኘውና ቤንዝ የተባለችውን አገር አርማ ያነገበችው ሩቢማር መሰረቱን ሊባኖስ ባደረገ ድርጅት የምትተዳደር ንብረትነቷ እንግሊዝ አገር የሚገኝ አንድ የጭነት መርከብ ኩባንያ መሆኗ ተገልጿል። በዩናይትድ ስቴትስ የተመሩ በርካታ የአየር ድብደባዎች የተካሄዱባቸው ቢሆንም ሁቲዎቹ አሁንም ጉዳት የማድረስ አቅማቸው እንዳለ መሆኑ ታውቋል። እስራኤል በደቡብ ጋዛ ራፋ ከተማ ባደረሰችው የአየር ድብደባ 11 ሰዎች ሲገደሉ ወደ 50 የሚሆኑት ደግሞ መቆሰላቸውን የጋዛ ጤና ሚኒስቴር ዛሬ ቅዳሜ አስታወቀ። ሚኒስቴሩ እስራኤል ራፋ ውስጥ ካለው ኢምራቲ ሆስፒታል ውጪ የሚገኙ ድንኳኖችን ኢላማ በማድረግ 11 ሰዎችን ስትገድል ወደ 50 የሚጠጉትን አቁስላለች ብለዋል። ከሟቾቹ መካከል በሆስፒታሉ ስራ ላይ የነበሩ አንድ ነርስና የጤና ባለሙያ እንደሚገኙበት ሚኒስቴሩ አስታውቋል። በመጨረሻም ባለፈው ዓመት በዩናይትድ ስቴትስ ፕሬዝደንት ቀዳማይ እመቤት ጂል ባይደን የተበረከተለትን የግራሚ ሽልማት ያሸነፈው ኢራናዊ ዘፋኝ ሸርቪን ሃጂፑር ኢራን ውስጥ ከሶስት ዓመት የሚበልጥ እስራት ተፈረደበት። ሃጂፑር የተሸለመው እንደ አውሮፓ አቆጣጠር በ2022 ሂጃብ በአግባቡ አልተከናነብሽም በሚል የተገደለችውን ማሻ አሚኒን በመደገፍ ባወጣው አገራዊ ዜማ ነው። ሃጂፑር ዜማውን ኢራን የብሔራዊ ምክር ቤት ምርጫ በምታካሄድበት ተመሳሳይ ቀን በኢንስታግራም የማህበራዊ መድረክ ላይ ማውጣቱ ለተፈረደበት እስራት ተጨማሪ ምክንያት ሆኖበታል። 3 ዓመት ከ8 ወራት የተፈረደበት ሃጂ የተከሰሰው ስርዓቱን በመቃወም ፕሮፓጋንዳ በመንዛትና ሰዎችን ለተቃውሞ በማነሳሳት ነው። ፍርድ ቤቱ በድምጻዊው ላይ የ2 ዓመት የጉዞ እገዳ የወሰነበት ሲሆን የዩናይትድ ስቴትስን ወንጀሎች አስመልክቶ ዘፈን እንዲያወጣና እነዚያን ወንጀሎችን በኢንተርኔት እንዲያወጣ አዞታል። ባራዬ የተሰኘው የሃጂ ፖር ዜማ በብዙ ኢራናውያን ዘንድ እንደ ሀገራዊ መዝሙር ተወስዷል። ዜማውን በርካታ ወጣቶች በማህበራዊ ሚዲያ የተቀባበሉት ሲሆን የአሚኒን ሞት ተከትሎ ኢራን ውስጥ ለተከሰቀሰው ትልቅ ተቃውሞ ተጨማሪ ድጋፍ ሰጥቷል። ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ የካቲት 23 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
በአግባቡ ምርቱ ከአርሶ አደር ወጥቶ ለኤክስፖርት ድረስ በአግባቡ እየደረሰ አይደለም። በመሀል ላይ መኪኖች፣ የጫነ መኪኖች ይታገዳሉ። በተለያዩ ዘራፊዎች በየቦታው ዘርፍ ያለ ራሳቸውን ችለው ቡድን ግድን ሰርተው መኪኖችን እያስቆሙ ይዘርፋሉ። በተለያዩ ቦታ ላይ ሹፌሮችም ይታገታሉ። እኒህ ተደራምረው ከፍተኛ የኤክስፖርት እንትኑን ጎልቶታል።
የሰማችኋቸው በውጭ ንግድ ዘርፍ የተሰማሩት አቶ ገንዘብ ደሳለኝ ነው። የኢትዮጵያ የውጭ ምርት ላኪዎች ምሬትና የምርት ገበያ ድርጅቱን ምላሽ ባካተተው መሰናዶ ሙሉ ሀሳባቸው ይሰማል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ እንዲሁ ይደመጣሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትሳፕ መስመራችንን ተጠቀሙ። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ የውጭ ንግድ የአገር ውስጥ ሂደቱና ከናውኑ ምርትን ወደ መዳረሻው ለመላክ የጸጥታ መታወክና ወጥ የግብይት አሰራር ጉድለት ችግር እንደተፈጠረባቸው በዘርፉ የተሰማሩ ባለሀብቶች ተናግረዋል። በየአካባቢው የሚገጥመው በትጥቅ የተደገፈ ዝርፊያ፣ በየመንገዱ የሚጠየቀው ቀረጥ፣ እንዲሁም በክልሎችና በፌዴራል መንግስት መካከል የግብይት መመሪያና አሰራር ወጥነት የሌለው መሆኑ ከተጠቀሱት የዘርፉ ችግሮች ውስጥ ናቸው። በየቦታው ለዝርፊያ በተሰማሩ ሰዎች ከሚጠየቀው የገንዘብ መጠን የተነሳ ወደ ውጭ ላኪ ባለሀብቶችና የመኪና ሹፌሮች ከውጭ ንግድ ዘርፍ ራሳቸውን እያገለሉ እንዳሉም የአሜሪካ ድምፅ ያነጋግራቸው አንድ ባለሀብት ይጠቁማሉ። ኢትዮጵያ የምርት ግብይት መልካም ይዞታ ላይ እንደሚገኝ የሚናገሩት የምርት ግብይት ድርጅት ምክትል ዋና ስራ አስፈጻሚ አቶ መርጊያ ባይሳ ደግሞ ድርጅቱ በሀገር ውስጥ በተለያዩ ክልሎች ባቋቋማቸው 25 ቅርንጫፎች እየሰራ እንደሆነ ገልጸዋል። ደረጀ ደስታ ዝርዝር አለው።
በአሁን ወቅት ምርቶችን ከኢትዮጵያ ወደ ውጭ ለመላክ በአገር ውስጥ መሟላት ያለባቸውን ሂደቶች እንዳያከናውኑ የጸጥታ ችግሩና ወጥ የግብይት አሰራር አለመኖር ችግር እንደፈጠረባቸው በዘርፉ የተሰማሩት አቶ ገንዘብ ደሳለኝ ይገልጻሉ። የቦሎቄና የማሾ ምርቶችን ወደ ውጭ ሀገር የሚልኩት አቶ ገንዘብ የውጭ ንግድ ምርቶችን ለመላክ አሉብን ከሚሏቸው ችግሮች መካከል ዋነኞቹን ይዘረዝራሉ።
አንደኛ ኤክስፖርት ለማድረግ የመጀመሪያው ባንኮች ብድር ኦልሞስት ተዘግቷል ማለት ይችላል። ኤክስፖርቱን በበለጠ እንደቀድሞ ለመደገፍ ከፍተኛ የሆነ ችግር አለባቸው። የገንዘብ እጥረት አለ ማለት ነው። አሁን ገንዘብ ብዙ ገንዘብ ሲያበድሩ ኤክስፖርቱን በዛ ልክ ይጨምራል። ሁለተኛ ያለው ነባራዊ ሁኔታ የሀገሪቱ ነባራዊ ሁኔታ ብዙ ችግሮች ያሉ ጦርነቶች በተለያዩ ቦታዎች ነው ያሉት። እነዚህ የምትላቸው ካሽ ክሮፕ ወይም እነዚህ ኤክስፖርት የሚደረጉ ምርቶች ካሉበት ከአርሶ አደሮች ወደ ባለሀብቱ ወይም ኤክስፖርት ወደሚያደርገው መጋዘን መጥተው ተበጥረ ተዘጋጅተው ወደ ውጭ ለመላክ በየቦታው መንገዶች ተዘግተዋል፣ ይዘጋሉ። ሲከሰትም ደግሞ መልሰው ይዘጋሉ። እንዲህ እንዲህ እያሉ በአግባቡ ምርቱ ከአርሶ አደር ወጥቶ ለኤክስፖርት ድረስ በአግባቡ እየደረሰ አይደለም። በመሀል ላይ መኪኖች፣ የጫነ መኪኖች ይታገዳሉ። በተለያዩ ዘራፊዎች በየቦታው ዘርፍ ያለ ራሳቸውን ችለው ቡድን ቡድን ሰርተው መኪኖችን እያስቆሙ ይዘርፋሉ። በተለያዩ ቦታ ላይ ሹፌሮችም ይታገታሉ። ተደራምረው ከፍተኛ የኤክስፖርት እንትኑን ጎልቶታል።
ወደ ውጭ የሚልኳቸው ምርቶች በተለያዩ የአገሪቱ አካባቢዎች ከአርሶ አደሮች ጋር ውለታ በመግባት እንደሚያመርቱ አቶ ገንዘብ ይናገራሉ። የሚለማውን መሬት ስፋትና የምርቱን መጠን አስቀድሞ ከአርሶ አደሮቹ ጋር በመነጋገር እንደሚወስኑም ያስረዳሉ። በዚህ መሰረት ከተለያዩ አካባቢዎች ምርቶችን በሚያጓጉዙበት ሂደት በርካታ መሰናክሎች ይገጥሙናል ሲሉ በተለይ ከጸጥታ ችግሮች ጋር የተያያዙትን በምሳሌነት አጉልተው ያነሳሉ።
ለምሳሌ ምርቶችን ከተለያዩ ቦታዎች ወደ መጋዘን ለማስገባት ከደቡብ ጎንደር አካባቢ ወደ ኮምቦልቻ ምርቶቹ ሲጓጓዙ መንገድ ላይ ያሉ የተደራጁ ታጣቂዎች መኪኖቹን አግተው 20 ሺህ ብር 10 ሺህ ብር እየተቀበሉ ከሳምንት በላይ ታግተው መኪኖቹ የሚቆይበት ሁኔታ ተፈጥሯል። በየመንገዱ በተለያዩ ቦታዎች ደግሞ 2000-3000 ቀረጥ ነው እያሉ ህገወጥ የታጠቁ ኃይላት እየተቀበሉ ነው ያሉት። በዚህ ምክንያት የትራንስፖርት ባለመኪኖች ማለት ናቸው፣ ትራንስፖርት ባለቤቶች ምርቱ ከተለያዩ ቦታዎች ወደ እኛ ለማምጣት ፍላጎት የላቸውም። በየቦታው ገንዘባቸው ተበልቶ እኛ ደረጃ የሚደርሱት ለመጫን ፍላጎት የላቸውም። ስለዚህ በዚህ ምክንያት ኤክስፖርቱ በትልቁ ተጎድቷል ማለት ነው። የኤክስፖርት ሴክተር
አደጋውን ለማስወገድ በሌላ መንገድ አሳብረው ካለፉም በኋላ ጭነው የመጡትን ምርት ለማስመዘን በክልሎች መካከል አለ ያሉት የአሰራር አለመጣጣም ከፍተኛ ችግር እንደሚጋርጥባቸው አቶ ገንዘብ ያስረዳሉ።
ከሱ አልፈ ደግሞ ኦሮሚያ ክልል መንገድ ሰብረው የሚሄዱ መኪኖች እንመዘን ሲሉ አይ እናንተ የአማራ ክልል ምርት ስለሆነ አንመዝንም ይባላል። እንግዲህ ኢትዮጵያ ምርት ገበያ ድርጅት የፌዴራል ተቋም ነው። ይህ ትን ሀገር ላይ ከባህር ዳር ጭነን ለምን እንትና ላይ ሶማሌ ላይ አታስመዝንም? ለምት ነው ህጋዊ መረጃ ይዘህ ከሄድክ ማስመዘን ትችላለህ። ከአማራ ክልል የጸጥታ ሁኔታውን እያዩ መረጃ ይዘህ እዛው ንግድ ሚኒስቴር ሰባ ላይ ተቀምጦ አዳማ ላይ ግን ይከለክላል። የአማራ ክልል አንቀበልም፣ የአማራ ክልል ምርቶችን የኤክስፖርት ምርቶችን አንቀበልም፣ በዛ በክልሉ ይመዘን ይላሉ። ክልል ላይ ችግር እንዳለ፣ ብጥብጥ እንዳለ፣ የተለያዩ ተግዳሮቶች እንዳሉ እየታወቀ እኒህ ችግሮች ስርዓቱ የበለጠ ስራችን እንዳንስራ እንትን ብሆናል።
አቶ ገንዘብ ሂደቱ ለስራቸው ምን ያህል እንቅፋት እንደሆኑ ቢያስረዱም የኢትዮጵያ ምርት ገበያ ድርጅት ግን ቅርንጫፎቹ አሁንም አገልግሎት እየሰጡ መሆኑን ምክትል ዋና ስራ አስፈጻሚው አቶ መርጋ ባይሳ ይናገራሉ።
በአጠቃላይ 25 ቅርንጫፎች አሉን። በኦሮሚያ፣ በትግራይ፣ በአማራ፣ በደቡብ፣ በሲዳማ፣ በደቡብ ምዕራብ ኢትዮጵያ በርካታ ቦታዎች 25 ብራንቾች አሉን፣ የዌርሃውስ ብራንቾች። እነኚህ ብራንቾች ምርት የሚቀበሉ ደረጃ የሚያወጡ የሚያከማቹና ከግብይት በኋላ ደግሞ ልጆች ምርት የሚያስረክቡ ናቸው። 6 ከተሞች ደግሞ ሐዋሳ፣ ሁመራ፣ ጎንደር፣ ነቀምት፣ ጅማ እና አዳማ የኤሌክትሮኒክ የግብይት ማዕከላት የተከፈተባቸውና ወደ አዲስ አበባ ሰዎች መምጣት ሳይጠበቅባቸው እዛ ሆነው ምርት መግዛት ወይንም መሸጥ የሚችሉባቸው ከተሞች ናቸው።
አቶ መርጋ እንደማንኛውም አካል የጸጥታ ሁኔታው ሊጫነን ይችላል ሲሉ በተለየ ሁኔታ የድርጅቱን እንቅስቃሴ የሚገታ ችግር እንደሌለ ይናገራሉ። የግብይት ስራው አሁንም በሁሉም ቦታዎች እንደቀጠለና ቀድሞም የጸጥታ ችግሮች በተከሰቱባቸው አካባቢዎች ሳይቀር የተለያዩ የገበያ አማራጮችን ዘርግተው እንደነበረም በማውሳት ይከራከራሉ።
ዛ ችግር እንደ ሀገርም እንደ ተቋምም የጸጥታ መስ በሚኖርበት ጊዜ ተጽዕኖ ማሳደሩ ማይቀር ነው። በሰሜኑ የሀገራችን ክፍል ከትግራይ ጋር ተያይዞ በነበረው ችግር መሰረት የሰሊጥ ምርት አቅርቦት ላይ በወቅታዊ ሁኔታ ምርቶች እንዳይንቀሳቀሱ፣ አምራቾች ያመረቱትን ምርት ወደ ገበያ እንዳያመጡ የፈጠረው ችግር ነበረ። በወቅቱ ግን የወሰድነው እርምጃ ምንድን ነው? በተለይ በአብርሃ ጅራ፣ በመተማ፣ በዳንሻ አካባቢ ምርታቸውን በአማራጭ ከዲሊቨሪ ሎኬሽናቸው ውጭን ብሆን ማምጣትና መገበያየት እንዲችሉ ሁኔታዎችን ነው ያመቻቸ ነው። በዛ መሰረት ከሽራሩ አካባቢም ቅርንጫፍ ነበረን። እዛም የነበረው ሁመራ አካባቢም የነበረው በችግር በነበረበት ወቅት ሌሎች አማራጮችን እንዲወስዱና በሌሎች ዲሊቨሪ ሎኬሽን ምርት እንዲቀርብ የተደረገበት ሁኔታ ነው ያለው።
አቶ ገንዘብ በአንጻሩ የጸጥታ ችግሮቹ ቅርንጫፎቹ በተቋቋሙባቸው ማዕከላት ሳይሆን በየመንገዱ ባደፈጡ ታጣቂዎች እንደሚያጋጥሙ ይናገራሉ። በየቦታው ለዝርፊያ በተሰማሩ ሰዎች ከሚጠየቀው ገንዘብ መጠን የተነሳ ወደ ውጭ ላኪ ባለሀብቶችና ሾፌሮች ከውጭ ንግዱ ዘርፍ ራሳቸውን እያገለሉ እንዳሉ አቶ ገንዘብ ይጠቁማሉ።
ከጎንደር ኤክስፖርቲንግ ጭነው ወደ ጅቡቲ የሚገቡ ከአስር በላይ ተሽከርካሪዎች መንገድ ላይ ታግተን ሶስት አራት ያህል እያንዳንዱ መኪና 20,000 ብር እንዲከፍል ተደርጎ ከዛም በተጨማሪ በተለያዩ ቦታዎች ላይ 2,000 ብር እስከ 40,000 ብር ድረስ መንገድ ላይ ተቀብለዋቸው ጅቡቲ ፈጥረዋል። ሮሮቶችን ከዚ በኋላ እንጭንም ብለዋል። ኤክስፖርት የሚያደርጉትን በተመሳሳይ ከአሁን በላይ ፍጹ አደጋ ውስጥ ዛ ኤክስፖርት አናደርግ እስከ ማለት ድረስ የደረሱበት ደረጃ ሰሪጥና አኩሪ አገር ተጭነው ደብረ ታቦር አካባቢ ከመድረሳቸው በፊት ሰካለ እዛ ጫካ ላይ ነው ይሄ ችግሩ የተፈጠረ ሲሆን ነው ህገወጥ ታጣቂዎች ታጥቀው ተገራይተው በመሳሰለ ተሰማርተው ሎቼዎችን አግተው ወደ ጫካ በመውሰድ ይህን ያህል ብር በአካውንት አስገቡ ተብሎ እያስገቡ የቆየ ነው። ከሁለቱ ከሶስት ወር በላይ ቆይቷል። ያልተዘረፈ መኪና የለም። ስለዚ አሁን ጫኝ አገልግሎት የሚሰጡ ባለ መኪና ንብረት ያላቸው ባለሀብቶች ጭነትም ለመጫን ፍላጎትም እያሳዩም አይደለም። በተመሳሳይ ኤክስፖርት የሚያደርገው ድርጅትም ወይም ባለሀብትም ገንዘቡ አብዛኛውን የሚያልቀው በሽፍቶች እና በወንበዴዎች ነው። ስለዚህ ኤክስፖርትን በአግባቡ አገሪቱ ውስጥ ተረትሮ ለመለወጥ ከፍተኛ ተግዳሮቶች ገጥሞታል ማለት ነው።
አቶ ገንዘብ እንደሚሉት የውጭ ንግዱ ዘርፍ ተግዳሮቶች የጸጥታ መታወክና በብድር መልክ ይሰጥ የነበረው ድጋፍ መቋረጥ ብቻ አይደለም፣ በመንግስት የሚወጡ መመሪያዎችና ፖሊሲዎችም ሌሎች የዘርፉ ማነቆዎች ናቸው ሲሉ አቶ ገንዘብ ያስረዳሉ።
የንግድና ቀጠናዊ ትስስር ሚኒስቴር የሚያወጣቸው የየወቅቱ መመሪያዎች አሉ። በየጊዜ ኤክስፖርቱን የበለጠ እንዲያሳጥን ሳይሆን ተግዳሮት ላይ እንዲወርቅ የሚያደርጉ አዳዲስ መመሪያዎችን በየጊዜው እየቀለሰ ሲያወጣ ኤክስፖርቱን በከፍተኛ ደረጃ ይጎዳዋል። አንደኛ መንግስት ምንድን ነው የሚያደርገው? ከዚህ በላይ ዶላር እንትን እንዳትሉ፣ ለምሳሌ $120 ከ$120 በታች ውጭ ሀገር ኮንትራት እንዳትወስዱ ይላል። የዓለም የገበያ ሁኔታ ሳያውቁ ራሳቸው የሚወስኑት እንትን አለ። ከዚህ በታች ከውጭ ኮንትራት እንዳትወስዱ ይላል። ውጭ ሀገር ደግሞ ዝቅ ብለው ኮንትራት መውሰድ ይፈልጋል። ስለዚህ በዚህ ምክንያት ረጅም ጊዜ የመቆየት ዋጋ የዓለም ገበያ ዋጋ ዝቅ ይላል እያለ ኤክስፖርተሩ ይጠብቃል። ምርቶች ደግሞ በአካባቢ ያሉ ምርቶች ሲቆዩ ደግሞ በነቀዝ ይበላሉ። በነቀዝ ይበሉና ጥራት ይጎላቸዋል። ኤክስፖርት ሲደረጉ ምርቱ ይወርቃል፣ ጥራት ይጎለዋል። እኒህም ተደማምረው አሁን ብዙ የኤክስፖርት ስራውን የፈለገውን ያህል እንዳይራመድ አድርገውታል።
ሀገሪቱ ከውጭ ንግድ በምታገኘው ገቢ ላይ የግብይት ስርዓት መዘርጋቱ ያለው አስተዋጽኦ እጅግ ከፍተኛ እንደሆነ አቶ መርጋ ያመለክታሉ።
በሀገራችን ከግብርና ዘርፍ ከምታገኘው የውጭ ምንዛሪ በተለይ ሀርድ ከረንሲውን አስመልክተው የምመነጨው ገቢ ከግማሽ በላይ የሚሆነው በኢትዮጵያ ምርት ገበያ ትራንዛክት የሚደረጉ ምርቶች ናቸው። አጠቃላይ በተለይ ከረንሲውን ከማምጣት አንጻር ከቡና ጀምሮ ከሰሊጥ ከሌሎች የኤክስፖርት ምርቶች ጀምሮ በተለይ የግብርናው ምርት ከሚያመነጨው የውጭ ምንዛሪ ከግማሽ በላይ መሆነው በምርት ግብይት መፈጸምባቸው ናቸው። ከዚህ አንጻር ኦልሞስት ኤክስፖርት የሚደረጉ ምርቶች በአብዛኛው ከቡና ጀምሮ በምርት ገበያው የሚያልፉ ናቸው። ከዚህ አንጻር ሀርድ ከረንሲውን ከማስገኘት አንጻር የበኩላችንን ሙሉ በሙሉ ባለቤት ነን ባንልም የምጠበቅብንን የተሰጠንን ማንዴት በመወጣት ደረጃ በጥሩ ሁኔታ እየሰራን ያለን።
አቶ መርጋ የምርት ገበያ ድርጅቱ ፈጥሮታል የሚሉት ዘመናዊ የአሰራር መድረክ የነበሩበትን ክፍተቶች ለመሙላትና ግልጽነትን ለማስፈን ማስቻሉን ይገልጻሉ። በተለይ አርሶ አደሩ የመደራደር አቅሙን ለማጎልበት የሚያስችል መረጃ የሚያገኝበት መድረክ እንደሆነ በመጥቀስ ይከራከራሉ። የቦሎቄና የማሾ ምርቶች ላኪው አቶ ገንዘብ ደሳለኝ ግን የአቶ መርጋን አባባል አይቀበሉትም።
አብዛኛው ወረቀት ላይ የተጻፈ ነው። አሁን እያዘመን ነው። አሁን አንዳንድ ጊዜ ለምሳሌ ስለ ኑሮ ውድነት በደንብ ኔት የሆነ መመሪያ ከላይ እስከታች ወርድ ኑሮ ባል ጊዜ ይሄድና ይጨምራል። የንግድ ተቋሙን ያደርጋል። መመሪያን አውጥቷል። እንዲቀረበል እንዲህ እናደርጋለን፣ እንዲካደረገ እንዲያደርገን ገበያውን ተቆጣጥረን እንዲህ እናደርጋለን ይላል። ኑሮ ጡዞ ሰማይ ከደረሰ በኋላ ወደኋላ አይመለስም። እዛ ካለበት ቦታ ላይ ይሄድና ቤት ማሸግ ምን መስራት እንዲማድረግ አንድ የሳትም ስራ ወቁ ከጀመረ በኋላ ተምሰርት እንደገና ካለበት ሲቆምና ደግሞ ተመስቶ ተነስቶ ወደ ይላል። በተመሳሳይ የኤክስፖርት እንትን ምርቶች በየጊዜው ለማሳለጥ የንግድ ስርዓቱን የኤክስፖርት ስርዓቱን የበለጠ ለማሳለጥ ሀገሪቱን ተጠቃሚ ለማድረግ ኤክስፖርተሩን ተጠቃሚ ለማድረግ አምራችን አርሶ አደር ተጠቃሚ ለማድረግ በየጊዜው የተለያዩ መመሪያዎች ይወጣሉ። መመሪያዎችን እናምንባቸውና አተገባበራቸው ዜሮ ይሆናል። ወደ ተግባር አይለውጥ። ወደ ተግባር መመሪያውን ያወጣው አካል መልሶ በሌላ መንገድ ያን መመሪያ እንዲጣመም አድርጎ ወደ ሙስና እንዲገባ በር እንዲከፍት ያደርጉታል።
አቶ መርጋ አርሶ አደሩን ተጠቃሚ የሚያደርግ የግብይት ስርዓት ተዘርግቷል ቢሉም አቶ ገንዘብ ደግሞ አርሶ አደሩ በምርት ገበያ ድርጅቱ አማካኝነት እህሉን ሳያስመዝን እንኳ መሸጥ የማይችል ሆኗል ሲሉ ይሟገታሉ።
ገበሬው ያመረተውን ምርት የምርት ገበያ የኢትዮጵያ ምርት ገበያ ድርጅት ሳይመዝነው ምዘና አካሂዶ እሱ መጋዘን ውስጥ ገብቶ ግዢ ተፈጽሞ ካልሆነ በስተቀር ምርቱ የትም ይገባል። አቶ ሳሊና እውነታ ወሰር እውነታ ወስደን ከምርት ገበያ ነጻ ነን እንደ መሆን ያለብን። ምክንያቱም ምንድነን እኛ ህጋዊ ነን። ህገወጥ ነጋዴዎችን ነው በዚህ አይነት መልኩ እንደምታውቁ አድርገን መጠቀም ይገባል። ስለዚህ እኛ ውለታ ወስደን ኮንትራት ወስደናል። አስፈራም ከሰብሎ ተረክበናል። ቀጥታ ህጋዊ በሆነ መንገድ ከውጭ ኮንትራት ፈርመህ ኤክስፖርት ይላልክ ይኖርታል። ያው የራሳቸው የዙሪያ አሰራር ስላለ ምንም ኮንትራት ሲወድም የምርት ገበያ ድርጅት ሳይመዝና እሱ መዝናትን አንድ ሺህ ኩንታል ከሆነ አንድ ሺህ ኩንታሏን ብቻ ነው አርሶ አደሩ ለምሳሌ 20 ሺህ ኩንታል ስንሰበስብ ምርት ገበያ ላይ 10 ሺህ ብታስመዘግብ 10 ሺህ ብቻ ተወስዳለህ፣ 10 ሺህ ይቀልጣል። ወደ ምርት ገበያ ልታስገባ ይገባል። መልሰህ ምርት ገበያ ድርጅት ውስጥ 10 ሺህ አስገብተህ ምርት ገበያ ላይ ቆይቶ ገዥ ሲገኝ ልክ እንደዛ ትችላለህ እንጂ ቀጥታ ማውጣት እንትን እና ኤክስፖርት የማድረግም መብት የለህም።
አቶ መርጋ በበኩላቸው የኢትዮጵያ ምርት ገበያ ብቸኛው አገበያይ ድርጅት አይደለም፣ የግድ ወደ ድርጅቱ ማምጣት ሳያስፈልግ ለውጭ ገበያ ማቅረብ የሚቻልባቸው አማራጮች እንዳሉ ይጠቁማሉ።
ብቸኛው አማራጭ አይደለም ብዬ ስል ለምሳሌ አሁን ቡናም ብንወስድ ሌሎች አማራጮች አሉ። በአዋጅ የተሰጡ ሰዎች ምርት ገበያውን ሳይረግጡ ቀጥተኛ ትስስር በመባል ወይንም ደግሞ አምራች ላኪ በመባል የውልና ኢንቨስትመንት ለሌሎች ምርቶች ደግሞ በመባል አመራረትና አሰራር ከምርት ገበያውም ጋር ሳይገናኙ ምርታቸውን መሸጥ መለወጥ የሚችሉበት ፕላትፎርም አለ። ከዛ ባሻገር ደግሞ በምርት ገበያው ማለት የምፈልግ ደግሞ በምርት ገበያው በአማራጭነት መጥቶ ግብይት መፈጸም የሚችልበት ሁኔታ ነው ያለው።
አስገዳጅ ሁኔታዎች የሉም ወደ ምርት ድርጅቱ ብቻ እንዲመጣ? ምክንያቱም
የሉም። በቡና ደረጃ ወደ 3-4-5 አማራጮች ናቸው ያሉት። የቀጥታ ትስስር የምባል አለ፣ የአምራች ላኪ አለ፣ የአውትግሮስ ስኪም የምባሉ አሰራሮች አሉ ከምርት ገበያው ውጪ። በጥራጥሬና ቅባት እህሎችም ደግሞ የውልና ኢንቨስትመንት እርሻ አምርቶ መላክ የምችልበት ሁኔታ አለ። ከዛ ውጪ ደግሞ በምርት ገበያው ፕላትፎርም በአማራጭነት መጥቶ መገበያየት የምችልበት ሁኔታ ነው ያለው።
ስለዚህ ግዴታ አይደለም ነው የሚሉኝ? ለምርት
ግዴታ አይደለም። ኦልሬዲ በተለይ ቡና ከ2009 በአበሻ አቆጣጠር ከ2009 ጀምሮ እነኚህ በአዋጅ የወጣ አሰራር አለን። የውልና ኢንቨስትመንትም ከ2015 ጀምሮ ኦልሬዲ የወጣ ስለሆነ አንድ ሰው አርሶ አደሩን ምርት አስመርቶ ግብአት አቅርቦ በቴክኖሎጂ ደግፎ ያስመረተውን ምርት መልሶ ራሱ ገዝቶ ኤክስፖርት የማድረግ ማንዴት የምሰጥ አሰራር ተግባራዊ ስለሆነ በምርት ገበያው ላይ ብቻ ታስሮ የሚሄድበት የሌለና እንደ አማራጭነት እያገለገለ ያለ መንግስታዊ ተቋም።
በተዘዋዋሪ ተጽዕኖ ይደረጋል። ለምሳሌ በምርት ድርጅቱ አማካኝነት ብቻ ካልመጣ ገበያ ላይ አይወጣም የሚልም አይነት ነገር ይሰማል። እና ግዴታ አለብን የሚሉ አሉ፣ በተዘዋዋሪ መንገድ ለገበያ ድርጅቱ እንድናቀርብ ለእናንተ ማለት ነው።
በግዴታ ወደ ምርት ገበያው ካልገባ የምባል አሰራር የለም። ፍላጎት ነው ያለው። አስገዳጅ ምርቶች የምባሉ ነበሩ። ለምሳሌ አሁን ወይ በቀጥታ ትስስር መተሳሰር መቻል አለበት፣ ወይንም ደግሞ በኮንትራክት ፋርሚንግ የታረሰ መሬት መሆን መቻል አለበት፣ ወይንም በኢንቨስትመንት እርሻ የታረሰ መሆን አለበት። ከዚህ ውጭ ያለው ግን እንደ ሀገር ሞኒተር መደረግ ስላለበት ከዚህ ውጭ ያሉት ምርቶች በምርት ገበያው እንድተላለፉ የተቀመጠ አሰራር አለ። ነገር ግን ለቡና ቅድም እንዳልኩት በቀጥታ ትስስር፣ በአምራች ላኪ፣ በኮንትራክት ፋርሚንግ የተመረጡ ምርቶች የሚሄዱበት አለ። ለጥራጥሬና ለቅባት እህልም አሁን ባልኳቸው በኮንትራክት ፋርሚንግ በኢንቨስትመንት ፋርሚንግ የተመረጡ ምርቶች የሚሄዱባቸው አሉ። ከዚህ ውጭ ያሉት ደግሞ በምርት ገበያው የሚሄዱበት አግባብ አለ። ይሄ ነው ያለው።
አቶ ገንዘብ መንግስት በውጭ ንግድ ላኪዎች በኩል ያለውን ችግር ለማስወገድ ባለፈው ታህሳስ ወር ሳቸውን ጨምሮ ከባለድርሻ አካላት ጋር ውይይት ማድረጉንና ችግሮቹን ለማቅለል ቃል መግባቱን ገልጸዋል።
ያለንበት አካባቢ የምስራቅ አማራ ደሴ ላይ ስብሰባ ነበር። የክልሉ ንግድ ቢሮ የሚመለከታቸው ባለስልጣን ባሉበት ኤክስፖርቱን ከፍ ለማድረግ ለማሳለጥ እንዴት አገኝታ በሚለው ቦታ ላይ ይህን አሁን ያልነውን ነገር በሙሉ ያደርግ ያለን
መቼ ነበር ያቀረበው?
ድርጅቶችን መቅረብ
መቼ ነው ይሄ ስብሰባ የነበረው?
ከአዳማ ስራ ትምህርት ውይይት አድርገናል። ችግሮችን እንፈታለን ብለዋል። አንድ በአንድ እንፈታለን። እነዚህ መኪኖች መንገድ ላይ የሚታገሱበት ምክንያት የጸጥታ ሁኔታ ነው። መንግስት የጸጥታውን ያስከብራል ብለዋል። በየቦታ ያሉ ቀረጥ የሚከፈሉ መኪኖች ቁሞ ቀረጥ በየቦታው የኤክስፖርት እንዳይደረፈት የሚያደርጉ ችግሮች ግን ብለዋል። አይማም ላይ ንዘ የሚደረግ
መንግስት የገባው ቃል ተፈጻሚነት ወደፊት የሚታይ ነው ያሉት አቶ ገንዘብ፣ ችግሮቹ ግን አሁን ድረስ ባሉበት ሁኔታ የቀጠሉ መሆናቸውን አመልክተዋል። ለአሜሪካ ድምፅ ደረጀ ደስታ ነኝ። ጤና ይስጥልን።
ከአራት ዓመታት በኋላ በአድዋ ከተማ ላይ በተከበረው 128ኛ ዓመት የአድዋ መታሰቢያ በዓል ላይ አንድነታችንን እንድናድስ ከታሪካችን ጋር እንታረቅ ሲሉ ጥሪ አቅርበዋል። የቀደሙት አባቶች ታሪክ በሰሩባቸው ተራሮች ላይ ልጆቻቸው የእርስ በርስ መገዳደል ታሪክ እንዳኖሩበት በቁጭት የተናገሩት ፕሬዚደንቷ በአሁኑ ጊዜም በአማራ ክልል የአንድ አገር ልጆች እርስ በርስ እየተገዳደሉ ናቸው ሲሉ ለሰላም ቅድሚያ እንዲሰጥ ጠይቀዋል። ሙልጌታ ጽባ ይህንን የተመለከተውን ዘገባ ያሰማናል።
በሰሜን ኢትዮጵያ ጦርነት ምክንያት ለአራት ዓመታት የአድዋ በዓል ሳይከበር የቆየው ታሪካዊ ስፍራ ዛሬ 128ኛው በዓል ተከብሮበታል። በዚህ በዓል ላይ የተገኙት ከሶስት ዓመት ተኩል በኋላ ትግራይ ክልል እንደረገጡ የተናገሩት ፕሬዚደንት ሳህለወርቅ ዘውዴ አባቶች ታሪክ በሰሩበት ተራሮች ላይ ልጆቻቸው የእርስ በርስ መገዳደል ታሪክ እንዳኖርበት በቁጭት ተናግረዋል።
የኢትዮጵያ ሕዝብ በዘር በሃይማኖት በጾታ ሳይለይ መሪውን ዳግማዊ አጼ ምኒልክን ጥሪ በመቀበል ተሰባስቦ በመዝመት በእነዚህ ተራሮችና ኮረብታዎች ታሪክ እንዳልሰራ ሁሉ ለራሱ ህዝብ ብቻ ሳይሆን ለአፍሪካ አህጉራችን ብቻ ሳይሆን ለመላው ለተጨቆነ ህዝብ ተስፋ የሰጠ ሆኖ ሳለ በዚህች መሬት ወንድም በወንድሙ ላይ ቃታ የሳበበት የተጋደለበት ንጹሃን የተገደሉበት ብዙዎች የተሰደዱበት በርካቶች በገዛ አገራቸው የተንከራተቱበት የተፈናቀሉበት ንብረት የወደመበት ሴቶች የተደፈሩበት ሁኔታ ታሪክ ጀብዱ በተሰረረበት ምድር እንዲያ ያደረግ ነው። እነዚህ ተራራዎች ለዚህም እማኝ እንዲሆኑ ያደረግ ነው።
ፕሬዚደንቷ በጦርነት ወቅት ሰላባ የሆኑ ሴቶችንም በንግግራቸው አስታውሰዋል።
በትምህርት ቤት ውስጥ የተጠለሉ የነበሩ ወገኖች መካከል አንዷ ፈንጠር ብላ የተቀመጠች አንዲት ሴትን ለማነጋገር ሞክሬ ነበር። በተፈናቃዮች ካምፕ ጉብኝት ልብን የሚሰብር ነው። ለምን ከቤት ንብረታቸው ወጥተው ዲግኒቲያቸውን አጥተው ቁጭ ብለው ጉብኝት እና ደሞ እንመጣለልና ያቸው ታዲያችን ሰጠጋ ብዬ ሳነጋግራት በጥሩ አልመለሰችልኝም። ጥቂት ያመጣሁትን ንቃ እንድታከፋፍልኝም ነበር መጠይቃት። ያንቺ ንቃ አልፈልግም አለች። በሆስፒታልና በመጠለያ ጣቢያቸው ሄጄ ያየኋቸውን ሴቶች በእጅጉ አስባቸዋለሁ። እቺ ሴትዮ ለምንድን ነው የምትመልሽልኝ ብዬ ስላት ያንቺ ቃ ብቻዬን ጠላ እየሸጥኩ ያሳደጋቸውን ሁለት ወንድ ልጆቼን ይመልስልኛል ወይ ነው ያለች። መልስ የለኝም አይመልስም ብቻ ነው ያልኳት። ጦርነቱ ተዛምቶ በአፋር ክልል ሰመራ ሆስፒታል ሕክምና ላይ የነበሩ የተማረኩ አታጋይ ሴቶችንም አግኝቻቸዋለሁ። ሳናግራቸው ያሉኝ ከልቤ አይጠፋም፣ ቦታቸው እዛ አልነበረም፣ ትምህርት ቤት ነው ያሉኝም፣ እኛ መመለስ የምንፈልገው ወደ ትምህርት ቤት ነው። ይህንን ወግቼ ያንን አሸንፌ የሚል አላማ አልነበራቸው። በክፍላቸው ግድግዳ ላይም የጻፉት የለጠፉት የአፋር ሕዝብ እንዴት ደግ እንደሆነ ነው። ኢትዮጵያዊ ለኢትዮጵያ እንዴት እንደሚደር እረዳታ። ሌሎችም አሉ ብዙ
ለትግራይ እናቶች ብርታትን ተመኝተዋል። የግጭቶች መቋጫ ውይይትና ድርድር መሆኑን አስተውሰው ከልቂት በፊት ችግሮች አስቀድሞ መፍታት እንደሚኖርባቸው ተናግረዋል። የአድዋ ድል ባለቤት የሆነን ህዝቦች ገጽታችን ተበላሽቷልም ብለዋል። በአሁን ወቅት በሌሎች ክልሎች የርስ በርስ መገዳደል እንዳለ የጠቀሙ ሳለወርቅ በሰላማዊ መንገድ መፈታት እንደሚኖርበት አሳስበዋል።
ከአንድ ሳናገግም ሌሎች ችግሮችም በሀገራችን ላይ አሉ። በመካከላችን ድልድይ ሳይሆን ግንብ የመገንባት አካሄድም አለ። ዛሬ በሌሎች ክልሎች እንዲሁ ንጹሃን እየሞቱ ናቸው። በአማራ ክልል እንደዚሁ ከውጭ የመጣን ጠላት ሳይሆን የአንድ አገር ልጆች እየተገዳደሉ ናቸው። ህዝቡን በከፍተኛ አደጋ ላይ እየተጣለ በሌሎችም እንደዚሁ ኦሮሚያም እንደዚሁ ነው። የሚሞተው ንጹህ ሰው መሞት የሌለበት ነው። እና ይሄ ሁላችንም አያገባኝም ሳይሆን እኔ ላይ አይደርስም ሳይሆን የት ይደርሳሉም ሳይሆን ሁላችንም ነቅተን ይህንን ያለንን ጀግኖች አባቶቻችን እናቶቻችን የሰጡንን ነጻነት አንገታችንን ከፍ እንዳነግ የረዳንን በአንድነት መስራትን እንደገና ማደስ ያስፈልጋል። ይህ ማለት ከታሪካችን ጋር መታረቅ ነው።
ሁሉም ወገን ለሰላም እንዲቆም ጠይቀው የችግሮች ሁሉ ምንጭ ተለይቶ መፍትሄን እንዲበጅም ጠይቀዋል። በርስ በርስ ጦርነት አሸናፊ የለም፣ ይበቃል። ጦርነት ሀገራችን ለመውረር የሚመጣ የውጭ ኃይልን ለመከላከል ብቻ መሆን አለበት ሲሉ ተናግረዋል። ፕሬዚዳንቷ የአድዋ ድል የምስራቅ አፍሪካ ቅርጽ እንዲይዝ ያደረገ ነው ያሉት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናል ጀነራል ታደሰ ወረደም የትግራይ ሕዝብ ሰላም እንደሚፈልግ በንግግራቸው አጽንኦት ሰጥተዋል።
እቲ ስምምዕ ፕሪቶሪያ ምስ ፌደራል መንግስቲ ኣብ ቅድሚ ዓለም ዝተገበረ ስምምዕ ስለ ዝኾነ
የሰላም ስምምነቱ ከፌዴራሉ መንግስት ጋር በዓለም ፊት የተካሄደ ነው። ለዚህ ስምምነት ትግበራ በመትጋት የፌዴራሉ መንግስት ትግራይን ኢላማ ማድረግና ማዳከም ጥቅሙ ስለማይታየን ገንቢ ሚና እንዲኖረው የትግራይ ህዝብ ይጠብቃል።
128ኛው የአድዋ ድል በዓል በአዲስ አበባ በአድዋ ድል መታሰቢያ መከበሩ ታውቋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
የአድዋ ድል ኢትዮጵያውያን የሀገራቸውን ነጻነት ለማስከበር ለመጀመሪያ ጊዜ ብሔራዊ ሆነው የተነሱበትና በህብረት ተዋግተው ያሸነፉበት እንደሆነ የታሪክ ተመራማሪው ፕሮፌሰር አየለ በክሪ ይናገራሉ። ድሉ በወቅቱ በጥቁር ሕዝብ ላይ የነበረውን እሳቤና ተረክ የቀየረ ኢትዮጵያ ብቻ ሳይሆን የአፍሪካ ምልክት ነው የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህርና ተመራማሪው ዶክተር ደቻሳ አበበ ናቸው። ይሁንና የአድዋ ድል የአፍሪካውያንና የጥቁር ሕዝቦች ድል ምልክት ሆኖ እንዲዘከር በሚያስችል መልኩ ባለመሰራቱ ተገቢውን እውቅና ለማግኘቱን ያስረዳሉ። በቅርቡ የተመረቀው የአድዋ ድል መታሰቢያ ሙዚየም አንድ ጥሩ ጅማሮ እንደሆነ ተመራማሪዎች በአብነት ይጠቅሱታል። በቀጣይም ድሉን በሚገባ ደረጃና ክብር ለመዘከር የአፍሪካውያን የነጻነት አርያ ለማድረግ አብልጦ መስራት እንደሚገባ አመልክተዋል። አስማማዋይ ነው በዚህ ጉዳይ ላይ ቀጣዩን ዘገባ አስተናድቷል።
በውጫሌ ውል የትርጉም ግሰጣ የተለኮሰው የአድዋ ጦርነትና ኢትዮጵያውያን የተቀዳጁት ታላቅ ድል የአውሮፓውያንን የቅኝ ግዛት ሕሳቤ በወሳኝነት የለወጠ ስለመሆን ይታመናል። በወቅቱ ከዳር ዳር ተነቃንቀው ለነጻነታቸው በህብረት የተዋደቁ ኢትዮጵያውያን ወራሪውን የጣሊያን ጦር ካሸነፉ እነሆ 128 ዓመታት ተቆጠሩ። በየዓመቱ በአገር አቀፍ ደረጃ በድምቀት የሚዘከረው የአድዋ ድል መከበር የጀመረው ጦርነቱ ከተደረገበት 1888 ዓ.ም ከሰባት ዓመት በኋላ ነው። የታሪክ ተመራማሪው ፕሮፌሰር አየለ በከሪ የአድዋ ድል ኢትዮጵያን ለመጀመሪያ ጊዜ ብሔራዊ ሆነው በህብርና በፍቅር በመነሳት የአገራቸውን ነጻነት መጠበቅ የቻሉበት ድል ነው ሲሉ ይገልጹታል።
አድዋ በጣም ትልቅ የታሪክ ውጤት ነው። የአድዋ ድል በኢትዮጵያና በጣሊያን መካከል በተደረገ ጦርነት ኢትዮጵያ ማሸነፏን ብቻ የሚገልጽ አይደለም። አድዋ የሚያሳየን ምንድን ነው? በዛን ወቅት የነበረው የዓለምን ሁኔታ በምናይበት ጊዜ፣ የቅኝ አገዛዝነት በጣም በተንሰራፋበት ጊዜ፣ የኢሮፒያን ኢምፔሪያል ኃይል በጣም በሰፈነበት ጊዜ ነው ይሄ ድርጊት የተደረገው። ስለሆነም በዛ ስር ያሉትን ሁሉ በቅኝ አገዛዝ ስር ያሉትን ሁሉ ይመለከታል ማለት ነው። ጦርነቱ ድል ከተደረገ በኋላ በአጭር ጊዜ ውስጥ ሰበር ዜና ሆኖ በመላው ዓለም ተሰራይቶ ነበረ እና በተለይ አውሮፓውያኖችን እጅግ በጣም ያስደነገጠ ታላቅ ድል ነው። ኢትዮጵያውያን ለመጀመሪያ ጊዜ ብሔራዊ የሆኑት በአድዋ ጦርነት ጊዜ ነው። ያ ብሔራዊነታቸው ደግሞ ከምንድን ነው የሚመነጨው? ከተለያዩ አውራጃዎች፣ ከተለያዩ ክፍለ ሀገሮች የክተት አዋጅ በታወጀ ጊዜ በሙሉ በሚባል ሁኔታ ያንን የክተት አዋጅ ተረድተው ተገንዝበው ያንን የታሪክ ወቅት ተረድተውት በሙሉ ዘምተው እንግዲህ ድል እናገኝ ችለናል። እንግዲህ በዛን ጊዜ አንድነቱ እንዴት መጣ? ያ ህዝብ እንዴት ይህንን ሁኔታ በጣም አስጊ ነው ብሎ ህዝብ ነው ያልኩት። እንግዲህ ያ ህዝብ በቋንቋ ሊለይ ይችላል፣ በሃይማኖት ሊለይ ይችላል፣ ግን አንድ ህዝብ ነበረ። በዛን ጊዜ በተለይ አምባላጌ ጀምሮ ነው እንግዲህ አምባላጌ ላይ ነው መጀመሪያ ብሔራዊ የሚባል ጦር ጣሊያንን የገጠመው ለመጀመሪያ ጊዜ። ያ እንግዲህ ብሔራዊ ማለት የተለያዩ ህዝቦች ብዝሃንም ቢሆኑ በሀገር ጉዳይ አንድ መሆናቸውን ያሳዩበት አምባላጌ ነው። ከዛ መቀሌ፣ ከዛ ብሎ መጨረሻ ላይ አድዋም ላይ ታይቷል። ከዚህ በፊት ያልታየ ህብረት፣ ከዚህ በፊት ያልታየ ትብብር አሳይተዋል። እና ያ እንግዲህ የእኛ ዘመናዊነት መገለጫ ነው ተብሎ ሊታይ ይችላል።
በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህርና ተመራማሪ ዶክተር ደቻሳ አበበ ደግሞ
ያለንበት ነባራዊ ሁኔታ ምናልባትም በበጎ ለምናየውም ለምናማርረውም ምናልባት ብዙዎቻችን የአድዋ ውጤቶች ነን ብዬ ነው የማስበው። ብዙ የታሪክ ባለሙያዎችም እንደዛ እንደሚሉ አውቃለሁ። ቢያንስ እንደ ትልቅ መገለጫችን ሊታይ የሚችል ሁላችንንም በጋራ ሊሸከም የሚችል ትልቅ ምልክት ነው። በቀጥታ የሚሆን በተዘዋዋሪ በተለይ በኢትዮጵያውያን ደረጃ ሁሉም አሻራውን ያሳረፈበት አካታች ብለን ልንወስደው የምንችል ድል ነው ተብሎ ነው የሚወሰደው። ለአፍሪካውያን ይህን እንደ ምሳሌ ወስደው ወይም እንደ ምልክት ተወስዶ ሌሎች በጭቆና ውስጥ ያሉት መንገድ እንዳለ እንዲታያቸው ምክንያት ሆኗል ተብሎ ነው የሚወሰደው ወይም የአሸናፊነት መገለጫም ተደርጎ ይወሰዳል።
ይሁንና ድሉ የአፍሪካውያንና የጥቁር ሕዝቦች የድል ምልክት ሆኖ እንዲዘከር በሚያስችል መልኩ ክብሩንና ደረጃውን የሚመጥን ነገር ባለመሰራቱ የሚገባውን ያህል እውቅና አለማግኘቱን ዶክተር ደቻሳ ይናገራሉ።
እውነቱን ለመናገር ያንን የሚመጥን ስራ ተሰርቷል ለማለት አስቸጋሪ ነው። ምናልባት እንደው ትልቅ ነገር ቀርቶ ይቅርና በአድዋ ላይ ኦቶሪቲ ነኝ የሚል የታሪክ ባለሙያ እንኳን ያለባት ሀገር አይደለችም ኢትዮጵያ ማለት እንደው ወጥ አድዋን ብቻ ከብዙ አንግል ያየ የሚችል እዛ ዙሪያ ያጠነጠነ እንደው ጠቀም ያለ ስራ የሰራ ሰው እንኳን ማግኘት ከባድ ነው የሚሆነው። ሁላችንም በየአጋጣሚው ከሌላ የሀገሪቱ ታሪክ ጋር እንዲሁም በወጣ ገባ ወይም በአገም ጠቀም አይነት ነገር ከመለካካት ውጪ እሱን ብቻ እንደ ትልቅ ኢሹ ተደርጎ በዛ ላይ ብቻ የሚሰሩ ባለሙያዎች እንኳን የሉም። ሌላው ትልልቅ ጉዳይ ቀርቶ እና ምናልባት እንግዲህ የኛው የኢትዮጵያውያን ባህሪ መገለጫም ሊሆን ይችላል። ብዙ ጊዜ የሰራነውን ነገር ራሳችን የመመስከር በሱ ራስን ከፍ አድርጎ የማውራት እንዲህ አይነት ነገሮች ከባህሉም ጋር ብዙ የተለመዱ እና ምናልባት የዛ ነጸብራቅ ይሆን የሚል ሀሳብ ሁሉ ሽው ይልብኛል እንጂ አድዋ ሊነገርለት የሚገባውን ያክል የተነገረለት እንደውም ከኛ በላይ እኮ ሌሎች አካላት ናቸው ኦቶሪቲ ተደርገው ብዙም የሚሉለት የሚጻፍለትም የሚነገርለትም። እንደው በሰው ልጆች ታሪክ ውስጥ እንደ ተርኒንግ ፖይንት ወይም እንደ ላንድማርክ ተደርጎ የሚወሰድ እድል እንደሆነ ሁሉ የሚነግሩን ሌሎች አካላት ናቸው እንጂ እኛ ባለቤቶቹ ያን ያህል ከፍ አድርገን የምናወራለት ድል አይነት አይደለም።
ኢትዮጵያውያን የአድዋን ድል ተከትሎ ባሉት ጊዜያት አንድነታቸውን ከማስቀጠል ይልቅ ወደ ውስጣዊ ሽኩቻ መመለሳቸውን የታሪክ ተመራማሪው ፕሮፌሰር አየለ በከር ያወሳሉ። የድሉን ትሩፋቶች ጠብቆ ለመሄድ ያልተቻለበት አንዱ ምክንያትም ይህ እንደሆነ ያብራራሉ።
እንግዲህ በዛን ጊዜ የተገኙትን ውጤቶች ወደፊት ለመግፋት ባለመቻላችንና ተመልሰን በቅድመ አድዋ ጊዜ የነበሩ የእርስ በርስ ጦርነቶች፣ መባላት፣ ራሳችንን ማዳከም እነዛ ሁኔታዎች እንደገና እያንጸባረቁ ማጡ ማለት ነው። መሪዎቻችንም ሙሉ በሙሉ ሪስክ ወስደው ኢትዮጵያን እንደመለወጥ ፈንታ በትናንሽ ነገር ዲል በማድረግ በተለይ የላንድድ አሪስቶክራሲ መሬት ያላቸው ባላባቶች ጋር ዲል በማድረግ እንደ ሌሎቹ ሀገሮች እንደነ ኮሪያ፣ እንደነ ቪየትናም እነዚህ በሙሉ እንደው ራሳቸውን ትራንስፎርም እንዳደረጉ ሀገሮች ራሳችንን ሳናደርግ ቀርተን ያው እስካሁን ድረስ አለን ማለት ነው።
ከአድዋ ድል ማግስት የተነሱ የመብት ጥያቄዎችም ሆኑ የአፍሪካ የነጻነት ትግሎች አድዋን የተስፋቸው ምልክት አድርገው አርአያነቱን ለማጉላት መሞከራቸውን ዶክተር ደቻሳ ይገልጻሉ። በአንጻሩ የድሉን በረከቶች በማጉላት ኢትዮጵያ የመሪነት ሚና እንዲኖራት ለማስቻል በወቅቱ የተሰራው ስራ ግን በቂ እንዳልነበረ ዶክተር ደቻሳ ይተቻሉ።
ፓን አፍሪካዊነት ላይ ወይም ፓን አፍሪካኒዝም ላይም ምናልባት አሁንም ሌሎች ፈልገውት የመጡ እንጂ እኛ ወስደን እዛ ደረጃ ያደረስነው አይነት መረጃ አናገኝም። በዛ ምክንያት ፓን አፍሪካኒዝም ሀሳቡ ሲጀምር ከሌላም አካባቢ ስለጀመር ምሳሌ የሚሆናቸው ታሪካዊ ክስተት ሲፈልጉ አገኙ፣ እነሱ አጎሉት እና በኋላ ላይ ያው የነበሩትም ነገስታት በተለይ አጼ ኃይለስላሴ አንዳንድ ነገር እንትን ማድረግ ችሏል እንጂ መነሻውም መድረሻውም ሊሆን ይችል የነበረ አንድ አሸናፊ ሀገር ትልቅ ነገር በእጁ የያዘ እሱ ነበረ ያንን ነገር ማጉላት የነበረበት። በኋላ ላይ ሌሎች አቀንቅነውታል የሚባለውንም የአፍሪካዊነት ስሜት በተለይ ወደ የተባበሩት የአፍሪካ መንግስታት የሚባል ሀሳብ ሁሉ እንደነበረ ይታወቃል። ወደዛ ሁሉ ለመሄድ የነበረውን እንቅስቃሴ ኢትዮጵያ በግንባር ቀደም የመራችው አድዋን ይዛ ማለቴ ነው ሀገር አልነበረችም።
ከዓመታት በኋላ በቅርቡ መሀል አዲስ አበባ የተመረቀውን የአድዋ ድል መታሰቢያ ሙዚየምን ጨምሮ እየታዩ ያሉ ውጥኖች የአድዋ ድልን በማስተዋወቅ በኩል አስተዋጽኦ እንዳላቸው ፕሮፌሰር አየለ በከር ይጠቁማሉ። በይቀጥላልም ድሉን በሚገባው ክብር ለመዘከርና የአፍሪካውያን ምልክት እንደሆነ በሚዘልቅበት ደረጃ አልቆ መስራት እንደሚገባ ይመክራሉ።
እስካሁን ይሄ ታሪክን መሸሽ፣ ታሪክን ማዋረድ፣ ማንኳሰስ ምክንያቱም ግዙፍ ነው፣ ትልቅ ነው። ብዙ ውስጡ እኔ አይቼዋለሁ፣ ጎብኝቼዋለሁ። መሻሻል የሚገባቸው ነገሮች አሉ። ግን በቃ ያ አድዋ ምን እንደ የሚመጥን ትልቅ ተቋም ነው ማለት ነው፣ ቋሚ ነው ማለት ነው። እና ያ እድል ይሰጠዋል ለህዝቡ ሊማር፣ ሊጠይቅ፣ ሊመራመር የሚያስችለው ሁኔታ ተፈጥሯል ማለት ነው። ያንን ደግሞ በአዲስ አበባ መወሰን የለበትም። አንድ በሞባይል መልክ ያለበት መዞርና ህዝቡን ግንዛቤ እንዲኖረው ማድረግ አለብን። ሁለተኛ አድዋ በብዙ አይነት መልክ ሊገለጽ ስለሚችል ያንን የሚገልጹ ሌሎችም ቦታዎች ሙዚየሞች መሰራት አለባቸው ብዬ አምናለሁ።
አዲስ አበባ ዩኒቨርሲቲ የታሪክ መምህሩ ዶክተር ደቻስ አበበም ተመሳሳይ መልእክት አላቸው።
አሁን የተወሰነ እድሜ ደረጃ ላይ የደረሰው ትውልድ የመጣበትን መንገድ አለ፣ በጣም ብዙ ውጣ ውረዶች አሉ። ይህንን የሚረከበው ከዛ ከታች እየበቀለ ያለው ትውልድ ግን በተለይ ይሄ የአብሮነት ስሜቱን በደንብ ከተጎናጸፈ ከራሱ በላይ አሁን ከተቀመጠበት ሳጥን ውጪ ማሰብም እንዲችል ይሄ ጉዳይ አይደለም እርስ በራሳችን ልንሻማበት የሚገባ ወይንም አንደኛችንን የሚገፋ አንደኛችንን የሚያቅፍ ሳይሆን ለጥቁር ሕዝቦች በሙሉ ምልክት ነው ተደርጎ የሚወሰድ ድል ስለመሆኑ በግንባር ቀደምነት የትምህርትና የትምህርት ስርዓቱ ነው ማስኬድ ያለበት በመደበኛነት። ከዛ ውጪ የመደበኛው ያው የትምህርት ቻናሎች አሉ፣ ሌሎቹም ቢሆኑ እንበል የሚዲያውም የመንግስት አካባቢ ያለው ሪቶሪክ ራሱ የፖለቲካ መሪዎች እነዚህ አሁን እንደው ላለፉት 30 ዓመታት ይሄ ነገር ከመንግስት ባለስልጣናት አንደበት ላይ በብዛት አልነበረም። አሁን የአድዋ 00 የተመረቀው እንግዲህ ሙዚየም በጣም ትልቅ ጉዳይ ነው። ይህንን ነገር በደንብ ሊያሳይ የሚችል ኦልሞስት አድዋን መልሶ የማቆም አይነት እንትን ስለሆነ ያንን የሚያይ ከታች አሁንም የሚመጣው ትውልድ አድዋን በዛ አይን ይመለከተዋል እና ወደፊት የኢትዮጵያውያንን አንድ ላይ የሚያስረን የምንኮራበት ብቻ ሳይሆን ሌሎችም እኛን እንደ መንገድ ጠራጊ ሊያዩን የሚያስችል ድል መሆኑን የሚያስመሰክር ሙዚየም መስሎ ነው የሚሰማኝና ያለኝ አስተያየት ይሄ ነው።
ኢትዮጵያውያን የካቲት 23 ቀን 1888 ዓ.ም በአድዋ ተራሮችና ገመገሞች ላይ ኢትዮጵያን ቅኝ ለማድረግ ከመጣው የጣሊያኑ ጦር ጋር ለነጻነታቸው ተፋለሙ። የድሉ ምስራች የተሰማው ጦርነቱ ገና በተጀመረበት ማለዳ ነበር። ጦርነቱ እኩለ ቀን ገደማ ሲያበቃም በንጉሠ ነገሥቱ ዳግማዊ አጼ ምኒልክ የተመራው የጦቢያ ጦር የተሟላው ድል ባለቤት ሆነም። ይህ ክስተትም የዓለምን ታሪክ የቀየረ ሆነም። በዘር ልዩነት ላይ የተመሠረተው የቅኝ ግዛት ሳቤና ትርክት በዓለም ዙሪያ እያፈለሰ ለግፋን ሁሉ የነጻነት ጮራና የተስፋ አርያ ሆኖ አስተጋባም። ይህ ድል ከተፈጸመ 128 ዓመታት ተቆጠሩም። ኢትዮጵያውያንም የቀደሙ አባቶቻቸውን መሥዋዕት እየዘከሩ የድል በዓላቸውን እያሰቡ ይገኛሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ በመተላለፍ ላይ የሚገኘውን የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። በመቀጠል ደግሞ የሳምንቱን አበይት የሙዚቃው ዓለም እፍታዎች የምንጋራበት መሰናዶ የሙዚቃ ቃና ይደመጣል። እንግዲህ ሁሉ ይጠብቃችኋል።
ጤና ይስጥልኝ አድማጮች፣ በየሳምንቱ በዚህ ሰዓት ዘና የምንልበት የሙዚቃ ቃና ክፍለ ጊዜ አሁን ጀምሯል። ግሩም ዜማዎችን መርጬ ወደ እናንተ ለማድረስ የአየር ሰዓቱን ተረክቤያለሁ። እንግዲህ ወልዴ ነኝ። ሳይንሳዊ ጥናቶች እንደሚያመለክቱት ሙዚቃ ማዳመጥ ስጋትና ጭንቀትን፣ የደም ግፊትን እንዲሁም ውጋትን ሲቀንስ የምንተኛውን የእንቅልፍ ጥራት እንዲጨምር፣ ጥሩ ስሜት እንዲኖረንና አእምሮአችን እንዲነቃ እንዲሁም የማስታወስ ችሎታችን እንዲጨምር ያደርጋል። ስለ ሙዚቃ ጥቅም ይህን ያልካል፣ ለምን በቀጥታ ወደ ማድመጡ አንገባም? የምሽቱን የሙዚቃ ቃና የምንጀምረው I've got a black magic woman እያለ ካርሎስ ሳንታና በሚጫወተው ነው። Black Magic Woman ቀደም ብሎ በአንድ በሌላ ባንድ የተከነከነ ቢሆንም Woodstock በተሰኘውና ከዛሬ 54 ዓመታት በፊት በተደረገው ታሪካዊ የሙዚቃ ኮንሰርት ትውልደ ሜክሲኮ አሜሪካዊው ካርሎስ ሳንታና ከተጫወተው በኋላ የርሱ መለያ ሆኖ ቀርቷል። ወደ አግራችን መለስ ስንል በመቀጠል የምንሰማት ብርክታዊት ጌታውን ነው ወይም በመድረክ ስሟ Betty G ዘማውም ሀገሬ ይሰኛል። ቤቲ ጂን እናመሰግናለን። ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 202-251-3505 በዋትስአፕ ላይ ልታደርሱን ትችላላችሁ ወይም ደግሞ horn@voanews.com በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል። የሙዚቃ ቃና ይቀጥላል። የማስተናገዳችሁ እንግዶ ወልዴ ነኝ። ከአምሳ ዓመታት በፊት በካሊፎርኒያ የተቋቋመው ጀርኒ የተሰኘው የሙዚቃ ባንድ በእንደ አውሮፓን አቆጣጠር 1981 የለቀቀው ዶንት ስቶፕ ቢሊቪንግ የተሰኘው ይህ ዘፈን በአንድ ወቅት በአይቲዩንስ የሙዚቃ መሸጫ መተግበሪያ ላይ በ21ኛው ክፍለ ዘመን ካልተሰሩ ሙዚቃዎች ምድብ በሽያጭ አንድ ቁጥር ደረጃን ይዟል። እንደምትወዱት ተስፋ አለኝ። የጀርኒ ባንድ መሪ ድምፃዊ በሆነው ስቲቭ ፔሪ የተዜመውን ዶንት ስቶፕ ቢሊቪንግ ነበር የሰማነው። ሰዎች በማኅበረሰብ ውስጥ ስላላቸው መስተጋብር የዕለት ተዕለት ኑሮውን አድካሚነትና ሰልችነት ያነሳና ግን ደግሞ ተስፋም እንዳለ ይነግረናል። ከትንሽ ከተማ የተነሳችው ልጅና አንድ ከተሜ ለጋ ወጣት እኩለ ሌሊት የሚነሳውንና ወዴት እንደሚሄድ የማያውቁትን ባቡሩ ተሳፈሩ ይለናል። ሁላችንም በሕይወት ውስጥ ጉዞ እንደምናደርግ ነገር ግን ሁልጊዜም ወዴት እንደምንሄድ የምናውቅ እንዳልሆነ የሚያመላክት ይመስላል። ምርጥ ከሆኑ የዓለማችን ዘፈኖች አንዱ ተደርጎ ይቆጠራል። አብራችሁኝ ስለቆያችሁ አመሰግናለሁ። ለሳምንት ቀጠሮ እንያዝ። ሰላም
አድማጮቻችን፣ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራኝ ቆይታለች። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።